ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
ሰነበታችሁ ውድ አድማጮቻችን፣ ይህ የአማርኛው የዓለም አቀፍ አድቬንቲስት ሬዲዮ ስርጭታችን ነው። የተለመደውን ሳምንታዊ መጽሐፍ ቅዱስ ጥናታችንን እንጀምራለን። ዛሬ የሩብ ዓመቱን አምስተኛውን መርሃ ግብር የምናቀርብ ይሆናል። ይህም መርሃ ግብር አብረውን ሊወያዩ የቀረቡት ወንድሞችን ሳስተዋውቅ ወንድሜ ፓስተር ቴድሮስ እንዲሁም ወንድሜ ሙላት፣ በቴክኒክ ቁጥጥሩ ደግሞ ወንድሜ ራና አብሮን የሚቆይ ይሆናል። እኔም አብሬያችሁ የምቆየው ወንድማችሁ ሙሉነ ሲሆን የዛሬውን አምስተኛውን መርሃ ግብር ርዕሱ ከባድ ሙቀት ወይም ደግሞ ከባድ መከራ በሚለው ማስተካከል እንችላለን። ለምንድን ነው እግዚአብሔር እርሱን ሊያውቁት በሚፈልጉት መካከል ከእርሱ ጋር አብረው እንዲሆኑ የሚፈልጋቸውን ሰዎች በዚህ መከራ ውስጥ የሚያሳልፍ በሚለው ርዕስ እንወያያለን። ወንድሜ ቴዲ ጸሎት አድርግና እንጀምር።
እሺ፣ እንጸልይ። እናመሰግናለን የሰማይ አባት፣ ቃልህን ለመክፈትና ከአንተ ደግሞ ለመማር በፊትህ የቀረብነውን እዚህ ያለነውን በየቤታቸው ይህንን የሚከታተሉትን ሁላችንን እንድትባርከን እንጸልያለን። ጊዜውን ተረከብ፣ በኢየሱስ ስም አሜን።
ውድ አድማጮቻችን፣ እንግዲህ የዛሬው መነሻ ጥቅሳችን በኢሳያስ 53 10 ላይ እንደዚህ የሚል ሐሳብ አለ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፈቃድ በእጁ ይከናወናል ይላል። ይሄ ስለ ኢየሱስ የተነገረ ጥቅስ ነው። እንግዲህ ልጁን ኢየሱስን ወደዚህ መከራ ውስጥ እንዲገባ ፈቅዷል። የዛሬውም ጥናታችን ወደዚህ ከባድ መከራ ውስጥ ወደዚህ ከባድ ሙቀት ፈርነስ ውስጥ እግዚአብሔር ለምን ይፈቅዳል የሚል ሐሳብ ነው ያለው። እዚህ ላይ ስንነሳ ሮሜ 8 29 ላይ ያለውን ላንሳ። እግዚአብሔር ትልቁ ዓላማው የእሱ ልጆች ማን እንዲመስሉ አስቀድሞ ወስኗል? ክርስቶስን፣ ልጁን፣ የልጁን መልክ ወደ መምሰል የሚል ሐሳብ አለ። ይህን ሐሳብ እያሰፋ ነው እንሄዳለን። ወንድሜ ሙላት ጋር ነው መጣው። እንግዲህ በጣም ብዙ ፈተና ከተፈተኑት የሃይማኖት አባቶች አንዱ አብርሃም ነው። ለምንድን ነው እግዚአብሔር ልጁን ይስሐቅ እንዲሰዋ የጠየቀው?
መልካም። እንግዲህ እያወራን ያለ ነው የዛሬ ሳምንትም አሁንም እያወራን ያለ ነው ዋናው ነገር ቢኖር በመከራ ውስጥ ማለፍን ነው አይደል? በእሳት ውስጥ መፈተን ለምን የሚለውን ሐሳብ ነው። እና ይህ ፈተና ዳገቱን ከወጡት ውስጥ አንዱ አብርሃም ነው። አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት ተብሎ ከዚህ በፊት ምን አድርጓል? 22ኛው ምዕራፍ ከመድረሱ በፊት ተጽፏል። ግን አብርሃም አንድን ዳገት ወጣ፣ አንድ ልጅ ተሰጠው አይደል? የሚወደው ብቸኛ ልጅ፣ የተስፋው መሰረት አይደል? ይስሐቅ ከሌለ እስራኤል የለም፣ ይስሐቅ ከሌለ እኛም የለንም አይደል? ይስሐቅ ከሌለ ክርስቶስም የለም፣ የመዳኛ መንገዱም አይኖርም። መቼም እግዚአብሔር አዋቂ ነው። እናም ደግሞ ለገባው ቃል ኪዳን ምንድን ነው? ታማኝና ጽኑ አምላክ ነው። ግን ወደ አብርሃም አንድ ድምፅ መጣ። ከ12ኛው ምዕራፍ እስከ 22ኛው ምዕራፍ ያወራው አንድ ድምፅ መጣ። ድምፁ ያው ነው፣ ግን ያልተለመደ ድምፅ ይዞ አብርሃም አይደል አለሁ አለ። የምትወደውን አንድ ልጅህን ምን አድርግልኝ?
ሰዋልኝ።
ድምፁ ልክ ነው አይደል? ግን የመጣው መልእክት ግን ተስፋውን፣ ነገውን፣ ይብን የሰው ልጆችን መዳን የያዘውን ይስሐቅን ምን አድርግልኝ? ሰዋልኝ የሚል ነው። ሁለት ነገሮችን እንገነዘባለን። አንደኛ በዚህ ፈተና ውስጥ በዚህ መከራ ውስጥ አብርሃም እየተሰራ ነበር እየተሰራ ያንን ተራራ ወጥቶታል። ለዛውም እኮ የመጣው ድምፅ ታስተውሉ ከሆነ እኮ ይስሐቅን ለመሰዋት ቢላዋውን ካነሳ በኋላ ነው አይደል? አብርሃም አብርሃም የሚል ድምፅ የመጣው እንጂ አብርሃም ወስኖ ያን ጭንቁን አጠናቆ ለእግዚአብሔር ልጁን አሳልፎ ለመስጠት በወሰነበትና ቢላውን ባነሳ ጊዜ የመጣ እንጂ ከሶስት ቀን በፊት የመጣ ድምፅ አይደል። አብርሃም የሚያውቀው እስከዛች ደቂቃ ድረስ ልጁን ይስሐቅን ከሚወደው በላይ አይደል እንደሚወደው እግዚአብሔርን ለማሳየት ምንም ቢለው እግዚአብሔርን እንደሚታዘዝ ለማሳየት ከምንምና ከማንም በላይ ተስፋ የሚያደርገው ይስሐቅን ሳይሆን እግዚአብሔርን ብቻ እንደሆነ ለማሳየት በዚህ ሁሉ አብርሃም ተፈትኖ አለፈ። ስለዚህ እያንዳንዱ ፈተና በሕይወታችን ሲመጣ ወገኖቼ አንደኛ እግዚአብሔርን በፍጹም ልባችን በፍጹም ነፍሳችን በፍጹም ኃይላችንና በፍጹም ሁለንተናችን እንደምንወደው ሁሉም ላይ ይገባል። አንደኛ ምን ኖርበት ማህበረሰብ አይደል? ሁለተኛ ጣላት አለን ከሳሽ አለን ከሳሽ ሰይጣን ብሎ ሲገልጸው እንደውም ትርጉሙ ከሳሽ ማለት ነው። አዩ ከሳሽ አለን ወገኖች እግዚአብሔር ፊት ምን የሚያረጋል የሚከሰል ይሄ ሰው ህይወት አይገባውም ይሄ ሰው መውረስ አይገባውም ይሄ ሰው ተስፋ አይገባውም ይሄ ሰው ሰማይ አይገባውም ብሎ ምን የሚያረጋል የሚከሳል። ነገር ግን እግዚአብሔር ለሰይጣን ክስ ብቻ ሳይሆን እኛን ለመስራት ሲል በምን ውስጥ ያሳልፈናል? በእሳት ውስጥ ያሳልፈናል። በመከራሳት ውስጥ እንድናልፍ ይፈቅዳል እኛ እንድንሰራ። ሁለተኛ ደግሞ በእውነት ልጆቹ መሆናችንን ለማሳየት ለጠላት ለማሳየት ደግሞም ለሚጠይቁ ሁሉ መልስ እንዲሆን ሁላችንም በመከራ ውስጥ እናልፋለን። የመከራው ሌቭል የሚወስነው ማን ነው? እግዚአብሔር ራሱ። ምክንያቱም በእሳት ውስጥ ጠፍተን እንድንቀር የማን ፈቃድ አይደለም የእግዚአብሔር ፈቃድ አይደለምና እናም ደግሞ አብርሃም እንዲያስተውል የፈለገው ወገኖቼ አብርሃምስ ቢላውን አንስቶ ተዋር አንድ ድምጽ መጣር ያው ልጅህን ሰዋልኝ ያለው ድምጽ አብርሃም አብርሃም አይደል? በልጅህ ላይ ምንም ነገር እንዳታረግ ቢላውን ልጅህ ላይ አንገት ላይ እንዳታሳርፍ ብሎ እግዚአብሔር ቃል ገባ። ልጁ ግን አይደል አብርሃምን ጨምሮ ለሰው ልጆች ሁሉ መስቀል ላይ ህይወቱን ሲሰጥ አብዝም ማለት ይሄንን እንዲያስተውል ይሄን ጭንቀት እንዲገባው ይፈልጋል። ምክንያቱም ክርስቶስ ኢየሱስ ሲመሰክር አይደል አብርሃምም ቀኔን አይቶ ምን አረገ?
ደሳለ።
ስለዚህ ወገኖች እስኪ ወደ ኋላ እናስብ። በሚናልፍባቸው መከራዎች ሁሉ ክርስቶስ ኢየሱስን እናስታውሰው እስኪ። እርሱ እኛ ያልተጨነቅነውን ጭንቀት ምን አረገ? እኛስ ባንድ ጭንቀት ነው ምን ፈተነው? ነገር ግን የሰው ልጆች ሁሉ የተሸከሙትን ጭንቀት ማን ተሸከመ?
ኢየሱስ
ተሸክሞት ደግሞ አንቀላፋ ተሸክሞት ደግሞ ተሰዋ። ስለዚህ ያን ጭንቀት በመከራችን ወራት እንድናስተውለው እግዚአብሔር ይርዳን።
አሜን። እግዚአብሔር ይባርክህ። እውነት ነው ያን መከራ በማለፉ ነው። አብርሃም ብዙ መከራ አይቷል። ብዙ ፈተና አለ። አገርን ለቀውጣ የልጅ ማጣት ተጠብቋል ኦልሞስት 20 ምናምን አመት። ነገር ግን ከዛ ሁሉ ፈተናው ያደገ ያደገ መጣ። ያ ፈተና ግን አብርሃምን የበለጠ ሰራው። አብርሃም ቀኔን ናፈቀ ቀኔንም አየ ደስም አለው። ይሄ እግዚአብሔር በጣም ለኛም ዛሬ ሊያስተምረው የፈለገ ነገር አለ። ውድ አድማጮቻችን ዛሬስ በምን አይነት ፈተና ውስጥ እየገባን ነው? በዛ ፈተናስ ውስጥ እኛ ምን እንማራለን ብለን እየጠየቅን እንደሆነ ለሁላችንም የቤት ስራ ነው። ወደሚከተለው ሐሳብ ሊድ ወደ ፓስተር ቴዲ ሊድ። ፓስተር ቴድሮስ በሆሴ መጽሐፍ ላይ ነው አሁን ደሞ መወስድ ስለ ሆሴ ነው የምጠይቀ። ሆሴ ላይ ምዕራፍ 2 ላይ የተነሱ ሐሳቦች አሉ። ከሱ ስለ ጠማማው እስራኤል እግዚአብሔር ሊያስተላልፈው የፈለገው ሐሳብ አለ። ያ ምንድነው? ሆሴን ሚስቱ ጥላው ስትሄድ ስታመነዝር ያለው ነገር ግን ሆሴን መልሰህ አምጣና አብርሃት ኑር የሚል ሐሳብ ነው ያለው። ያ ማሳብ ምንድነው? ሚስቱ ከሌላ ወንድ ጋር እንደተኛች ያወቀ እሺ ሚስቱ ከሌላ ሴት ጋር ከሌላ ወንድ ጋር ያመነዘረች እንደሆነ ያወቀም ከሷ ጋር አብሮ እንዲኖር ነው የተጠራው። ከዛም ደግሞ ምን ሲለውና ያለን አብረው አብርሃት ቆይ ነው የሚለው። ይሄ ሐሳብ ምንድነው የሚያሳየው? ከሆሴስ ምንድነው የምንማረው?
በጣም በጣም ከባድ መጽሐፍ ቅዱስ ውስጥ ካሉት ውስጥ የሆሴ መጽሐፍ ነውና እና አሁን በዘመናችን ብዙዎች የተነሱ ነብይነን ነቢያትነን ምናምን ሲሉ ነብይ መሆን በጣም ከባድ የሆነ ፈተና ያለው ነገር ነው። ነብይ መሆን የዝቅኤልንና የሆሴን ህይወት ስመለከት በጣም ነው የማዝነው። በጣም ከባድ ነውና ሆሴ ሚስቱ አመንዝራ ነው የሆነችው። አመንዝራ ሴት ሄዳ አግባ ነው ያለው። እንደውም
ሲያገባ አመንዝራ
አስቸጋሪ የነበረችው ሴት እሷን ሚስት አርግና ውሰድ አለው።
ልጆችም ወለደችለት።
በቃ እግዚአብሔር ነው ያለው። አመጣት ልጆች ወለደችለት። ልጆችን ከወለደችለት በኋላ ደግሞ እንደገና ወደ ድሮ ወደ ውሽሞቿና ወደ ክፉ ወደሚያረጉት ወደነዛ ሰዎች ሄደች። ጥላው ሄደች። በቃ ጥላው ሄደች እና ጥላው ከሄደች በኋላ ያው ዝም ብለን ስንመለከት በመጽሐፍ ቅዱስ እግዚአብሔርም ደግሞ ቅዱስ ነው። እንደዚህ አንድ ሴት እንደዚህ ካደረገች አመንዝራ ናት። አመንዝራ ሴት መፍታት ነው ያለበት። ግን አይ አልፈታት።
ሆሴም የደሞ የቅዱስ እግዚአብሔር ነብይ ነው።
ሄደህ እንደገና አምጣት አመንዝራ ሴት እንደገና ይቅር ብለህ እንደገና አምጣት ብሎ ሲያዘው እንመለከታለን። በጣም ፔን ያለው በጣም ከፍተኛ የሆነ መከራ ያለበት ህይወት ነው ያለው። ግን ይህንን ያደረገበት ዋናው ምክንያት የእስራኤል ህዝቦች ጸባይ ጠማማ የሆነ ጸባያቸው በዚች አመንዝራ ሴት ስለሚወከል ነው። እና እንደውም በሆሴ ምዕራፍ 22:4 ላይ እናታችሁ ሚስቴ እናታችሁ ሚስቴ አይደለችም አይደለችምና እኔም ባሉ አይደለሁምና ተሟገቱ ከእናታችሁ ጋራ ተሟገቱ ግልሙትናዋን ከፊቷ ምንዝርናዋንም ከጥቶቿ ማሐከል ታስወግድ ይያለ ይናገራልና ይሄንን የሚናገረው ስለ ሆሴ ሚስት ብቻ ሳይሆን ስለ እስራኤል እንደሆነ እና እንደ ትንቢት እንደተቀመጠ እናያለን። እና በሆሴ ምዕራፍ 2 ቁጥር 7 ላይ እናታችሁ አመነዘረች የጸነሰቻቸውም ውሃዬንም ጥቴንም የተልባ እግሬንም ዘይቴንና መጠጤን እንጀራዬን ከሚሰጡኝ ከውሽሞቼ በኋላ እሄዳለሁ ብላ ተከተለቻቸው ይላልና ይሄ በጣም የሚገርም ነገር ነውና ልክ የእስራኤል ህዝብም እግዚአብሔርን ጣዖቶቹ እነዛ ጣዖቶችና እነዛ የሚያመልኳቸው የጣዖት አምልኮቶች መልካም እንደሚያረጉላቸው በማሰብ እግዚአብሔርን ተተው ወደ ጣዖት እንዳዘነበሉ እንመለከታለን። ነገር ግን እግዚአብሔር ዝም አላለም። እነሱን የሚመለስበትን መንገድ እንዳበጀ እንመለከታለን። ምን አደረኩኝ ይላል ቁጥር 8 ላይ ስለዚህ እነሆ መንገድሽን በወሾህ እዘጋለሁ ቅጥርሽንም እቀጥራለሁ በቅጥርብሻለሁ ይላልና በወሾህ በመከራ ማለት ነው። እና የእስራኤል ህዝቦች ምንም እንኳን ጣዖት ቢያመልኩም ጣዖቶቹን ቢከተሉም ረሃብ ሆነ ጥማት ሆነ ድርቅ ሆነ መከራ መጣባቸው። እነዚህን ሁሉ መከራ ያመጣባቸው ምክንያቱ ለምንድነው? የእግዚአብሔር ዓላማና እቅድ ምንድነው? ሰዎቹ ወይም እነዛ ሰዎች ጣዖቶቻቸው ይሄንን እንዳደረጉላቸው አውቀው ተመልሰው ወደ እግዚአብሔር ልባቸው እንዲመለስ ለማድረግ ነበር የእግዚአብሔር ዓላማና እቅድ ይሄ ነበር። ነገር ግን ብዙዎች የእስራኤል ህዝቦች እንደውም እግዚአብሔር የለም አሉ። ይሄ ነው አደጋው። እንግዲህ እግዚአብሔር እኛን ለመመለስ ነው ቅጥርም ያበጀው እሾህም ያበጀው። እና አሁንም እሾህ ያበጀው እስራኤላውያንን ለመመለስ ነበር። እስራኤላውያን ያ እሾህ ወይ ያ መከራ ሲመጣባቸው የበለጠ ወደ ክህደት እንደመጡ እንመለከታለን ማለት ነውና እንግዲህ የእግዚአብሔር ዓላማ ሁለት ነው። የተሰጠውም ኔጌቲቭ መልስ ወይም ደግሞ ተቃራኒ መልስ ሁለት ነው። የእግዚአብሔር ዓላማ ይሄ መከራውን ሲያመጣ እግዚአብሔር ሰዎች መከራውን ሲመጣባቸው ሳለ ተጸጽተው ንስሐ እንዲገቡ የእግዚአብሔር ዓላማና እቅድ ያ እንደሆነ እንመለከታለን። ሰዎች ግን ንስሐ ከመግባት ይልቅ አንደኛ በክፋታቸው እየጠነከሩ ይሄዳሉ፣ ሁለተኛ ከእግዚአብሔር ይኮበልላሉ። የበለጠ የለም ብለው እግዚአብሔርን ወደ መካድ እንደሄዱ እንመለከታለን። እና ስለዚህ ይሄ የእግዚአብሔር በህይወታችን ውስጥ ምንም ቢሆን ምንም በምንም አይነት ሁኔታ እንሆን አንደኛ እግዚአብሔር በዛ መከራ ውስጥ ከኛ ጋር መኖሩን ማወቅ ይኖርብናል፣ ሁለተኛ እነዛ መከራዎች በእኛ ላይ የሚመጡት እኛ ወደ እሱ እንድንመለስና ጸባያችን እንዲታረቅ ወይም ደግሞ ጸባያችን እንዲስተካከል መሆኑን መገንዘብ ይኖርብናል ማለት ነው።
እግዚአብሔር ይባርክህ ፓስተር ቴዲ። በእውነት በጣም ደስ የሚል ሐሳብ ነው ያነሳኸው። ደግሞ በጣም የሚገርመው እኔ የገረመኝ እነዚህን ሁሉ ለመኖር የሚያስፈልጉ ነገሮች የሰጡኝ እነዚህ በዓሎቼ ናቸው አማልክቶቼ ናቸው ተያለች ነው። ዛሬም ውድ አድማጮች እግዚአብሔር የሰጠንን ነገር በእውነት ምስጋና ለማን እየሰጠን ነው? ለፍጥሯን ይሁን እየሰጠን ያለ ነው? እንዲሰጡንስ እየጠየቅን ያለው ፍጥሯንን ይሁን? በእውነት እግዚአብሔር እነዛን ነገሮች የሚከለክለው እንዳልከውን ፓስተር ቴድሮስ እየሰራን ነው። የተቋረጠብንን ያጣናቸውን ነገሮች እግዚአብሔር አብሮን ለመስራት እንደሆነ አስበን እንደው በንስሐ ወደ እግዚአብሔር እንድንመለስ እግዚአብሔር ይርዳን። የሚቀጥለው ሐሳብ ወደ ወንድሜ ሙላት ስመጣ ወደ ኢዮብ መጽሐፍ ነው የምንሄደው። በኢዮብ መጽሐፍ ላይ ኢዮብን ስናነብ እግዚአብሔር ፍጹም ያለው ሰው ነው። እንግዲህ ቅድም ሳምንት ያነሳነው ሐሳብ ላይ ስለ ኢዮብ ከዚህ ቀደም አውርተናል። እንደው አሁን በደንብ እንድንገባ እንግዲህ በጣም መከራ እየበዛ ሲመጣ ነው አልምንለው በአምልኮ መቋቋም የሚለውን ሐሳብ እንድናይፈልጋለሁ። በኢዮብ ውስጥ እንዴት ነው ኢዮብ የተቋቋመው? መከራ ውስጥ ለምን ምክንያቱ ምንድን ነው? ኢዮብ ላይ የደረሰው የሁሉ መከራ ምክንያቱ ምንድን ነው?
ምክንያቱም ባጭሩ ስንገልጽ የታላቁ ተጋድሎ አካል ነው። ኢዮብ እኮ ቀደም ስናነሳ በደንባ አስተውለ የኢዮብ መከራ ምክንያት እኮ ኃጢያቱ አይደለም አይደል? የኢዮብ በኃጢያት ምክንያት የመጣበት አይደለም። እንደውም ኢዮብ የሚሞግተውም ለዛ ነው አይደለ? መተው ራሱ ሶስቱ ጓደኞቹ ሲሞግቱት ከኤሊሁ ውጪ ያሉት ሶስቱ ጓደኞቹ እኮ ሲሞግቱት ስለበደልክ ነው አይደል? ስለበደልክ እግዚአብሔርን ንሳ በእግዚአብሔር ፊት ይቅርታ ጠይቅ እሱ ይቅር ይላል። ባትበደል ኖሮ ይሄ ሁሉ መከራ አይመጣብህም። ወገኖች አንድ ልናውቀው የሚገባው ነገር መከራ ሁሉ በኃጢያት ምክንያት የሚመጣ አይደለም። መከራ አንዳንዴ እኛን ለመስራት ሲባል ምን ያረጋል ይፈቀዳል። ኢዮብ እኮ በመጨረሻ ያለው ነገር ቢኖር አይደል? አዎ በጆሮዬ መስማትን ሰምቼ ነበር። ያ ሁሉ ዘመን ኢዮብ ሲጓዝና ሲኖር እግዚአብሔርን በቃ የመስማት ያክል ነው ማቀው አለ። መከራዎች የሚፈቀዱልን የምር የመንፈሳዊ አይኖቻችን ተገልጠው እግዚአብሔርን በሙሉ ማንነት እንድናየው ነው። አምላክነቱ በእኛ ህይወት ላይ ምን እንዲያረግ እንዲገን መከራዎች ይፈቀዳሉ። ይህ ግን ወገኖቼ በክፉና በመልካም መካከል በእግዚአብሔርና በሰይጣን መካከል የሚደረግ ውጊያ በእኛ ውስጥ። ይህ ውጊያ ግን ለቅዱሳን እግዚአብሔርን የበለጠ ለመምሰል ደግሞም በምድር ላይ የሚፈቀዱ እግዚአብሔርን ደግሞ ለማያምኑት ደግሞ የሰይጣንን ትልቁን ክፋት እንዶም የዮብ መጽሐፍ ትልቁ የሚነግረን ነገር እግዚአብሔር በእውነት እጁን ሰዶ ዮብን መነክቶታል እንዴ? ብትጎተጉተኝም ነው የሚለው አይደል? መከራ እንዳደርስበት ብትጎተጉተኝም እኔ እጄን ብቻ ነው ያነሳሁት። ወገኖቼ ክፉ እኮ ክፋት ለማድረግ ቀጠሮ አይዝም። ያገኘን እንጂ ክፋትን በላያችን ላይ ለማድረግ በክፋት የተሞላ ነው። ደግሞ የሚገርመው ልንገራችሁ፣ ሰይጣን ክፋት በማድረግ የሚደሰት ፍጡር ነው። የዮብ መከራ ምክንያቱ ስጠቀለለለ የዮብ መከራ ምክንያቱ የታላቁ ተጋድሎ አካል ነው። መከራው ግን የሚፈቀደው ምን ለምንድን ነው? ሁሉ ጊዜም ወገኖቼ እኛን ለመስራት ነው። ታዲያ ኢዮብ የነበረው ምላሽ ምንድነው ለዚህ መከራ? አረን ለማያውቀው መከራ አረን ኮዙን እንኳን ያውቀውም አረን ድንገት አንድ ሰው ይተርፋል አረን ሰይጣን አንድ መልእክት አድራሽ ይልካል ይመጣል ልጆች አልቀዋል ይሉታል ሌሎቹ ይመጣሉ በበጎቹም ከብቶቹም በመሰማሪያ ያያሉ ሳባውያንና ሌሎች መተው ምን አረጋቸው አወደማቸው አሉት።
በጣም ከባዱ የእግዚአብሔር ሰዓት ባላቸው
አይከብድም። በነገራችን ላይ እንደውም ክርስቶስ ኢየሱስ ራሱ ሲነግረን የመጨረሻውን ዘመን ምልክቶች ራሱ ሰይጣን አይደል ከሰማይ ሰዓት ያወርዳል እሳት ሁሉ መስዋዕትን እንኳን ወርዶ የሚበላ እሳት ቢመጣ እሳት ሁሉ ከማን አይደለም
ከእግዚአብሔር
አይደለም። ሁሉም ጥበበኞች መሆን የሚገባንም ለዚህ ነው። ስለዚህ ኢዮብ ታዲያ ኢዮብ ምላሽ ምን ሰጠ የሚለውን አይቼ ልጨርስ። ኢዮብ የሰጠው ምላሽ በጣም ደስ የሚያሰኝ ነው አይደል? ሁሉንም አጣ ያለውን ነገር ሁሉ አጣ። ከዛ ግን እኛ ልናርግ የሚገባውን ኢዮብ ያስተምረናል። እግዚአብሔር መንፈስ ቅዱስ ሲጽፍልን እንዲህ ብሏል፣ ኢዮብም ተነሳ ምዕራፍ 1 20ና 20 እስከ 22 ድረስ ኢዮብም ተነሳ ልብሱን ቀደደ። መቼም እናዝናለን አይደል? ራሱን ተላጨ፣ በምድር ላይ ተደፍቶ ሰገደ። ወገኖቼ መከራ መጥቶ መስገድ ትዝ ይለናል። እሳት በላያችን ላይ ተፈቅዶ የምር ለመስገድ ዝግጆች ነን? አረ ብዙዎቻችን አማራሪዎች ነን አይደል? እኔ ታየውህ እንዴ ነው የምንለው አይደል? ነገር ግን እግዚአብሔር ቢገባንም ባይገባንም ወገኖች፣ ብናስተውለውም ባናስተውለውም በሚመጣብን በእያንዳንዱ ነገር መልሰን ለምንመካበት አይደል? ለምንደገፍበት ተስፋ ለምናደርገው ለሚሰጠንም አይደል? ደግሞም ፈቅዶ እንዲወሰድ ባደረገው እግዚአብሔር ላይ ተመርኩዘን መስገድ እንዲሆንልን እግዚአብሔር ይርዳል። መከራዎች የበለጠ ሰርቶን በእግዚአብሔር ፊት እንድንበረከክና እንድናከብረው ሰዎች እስኪገረሙ ድረስ እርሱን እንድናከብረው እግዚአብሔር ይርዳን። ስለዚህ ወገኖቼ እንደ ኢዮብ ምላሻችን እንዲሆን በመንጠር ውስጥ በምድጃ በእሳት ምድጃ ውስጥ እንኳ ብንሆን ነገር ግን መከራው ሳይበላን ለእግዚአብሔር ክብር በርከክ ብለን ምስክር እንድንሆን እግዚአብሔር ይርዳን።
አሜን። እውነት ነው። ሁለት መንገድ ነበር የነበረው ኢዮብ። አንዱ ማማረርና ከእግዚአብሔር ጋር መጋጨት፣ ሁለተኛው ግን አቅማቢስነቱን እምነቱን በእግዚአብሔር ብቻ በማድረግ እምነቱን ማሳደግ። ስለዚህ ኢዮብ የመረጠው ሁለተኛውን ነው። ዛሬ ስኛ ምርጫችን የትኛው ይሁን? ምን ስለሆንኩ እኔ ብቻ የምንለውን ጥያቄ እንዴት እናደርግ ይሁን? እግዚአብሔር ይርዳን። እውነት ወንድሜ ሙላት እንዳልከው እሱ የሄደባቸውን ደረጃዎች በመሄድ ዛሬም በሚደርሱብን ትንንሽ ፈተናዎች እንኳን ማለፍ እንድንችል እግዚአብሔር ይርዳን። ወደ ወንድሜ ፓስተር ቴድሮስ ነው የምመጣው። እንደው ቴዴ በጣም መከራ እንግዲህ እየጨመረ ሲመጣ ነው እያወራን ያለ ነው። በተስፋ መከራን ማምለጥን እናያለን። ዛሬ ጳውሎስን ነው የምናየው። ጳውሎስ አንድ ቦታ ላይ ምን ይላል? ሙታንን በሚያስነሳ በእግዚአብሔር እንጂ ይላል። ብዙ መከራዎችን ደርድሮ ነው እንደዚህ የሚለው። ተስፋ መከራን የሚያስመልጠው እንዴት ነው? ከጳውሎስ ምን እንማር?
በጣም የሚገርም ነው። ጳውሎስ በኢስያ ላሉ በመከራ ውስጥ ላሉ ወንድሞች ደብዳቤ ጽፍላቸዋል። በሁለተኛ ቆሮንቶስ ምዕራፍ 1 ላይ ቁጥር 8 እና 9 ላይ እንደዚህ ይነበባል። በኢስያስ ለደረሰብን መከራ ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶን ነበረ። አሁን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ይዘን ነበር ይላል ሐሳቡ። እና በጣም የሚደንቅ ነው ይሄንን የሚነግራቸው። ከዛ በኋላ ጳውሎስ ለነዚህ ሰዎች ማጽናኛ ይልክላቸዋል ወይም የማጽናኛ ቃል ይናገራል። 3 ላይ የርኅራኄ አባት ይላል። ቁጥር 3 ላይ የርኅራኄ አባት የመጽናናት ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ በመከራችሁ ሁሉ ያጽናናል። ስለዚህም እኛ ራሳችን በእግዚአብሔር በመንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን ይላል። ዋው! እኛ ራሳችን ይላልና ይሄ አሁን ምን እንደሚያሳየው ጳውሎስ ብዙ መከራ ደርሶበታል። ብዙ መከራ። ስለዚህ አሁን የመከራ የደረሰባቸውን ሰዎች ስናጽናና ከልምዳችን ነው ማለት ነው። ከልምዳችን ነው የምናጽናናቸው ይላልና ጳውሎስ ብዙ መከራ ደርሶበት ነበር። በዚህ በሁለተኛ ቆሮንቶስ ላይ ሄደን በመናነብበት ጊዜ በጣም የሚገርም ትልቅ መከራ ደርሶበታልና እርግጥ አንድ ክርስቲያን እኔ እንደዚህ ደረሰብኝ ምናምን ብሎ ጉራ መንፋት የለበትም። ጳውሎስ ያንን ራሱ ሲናገር ራሱ አንድ ጊዜ እንደ እብድ ሰው ልሁን ያለውና አንዴ ልበድ ፍቀዱልኝ ነው እንደ እብድ ሰው እላለሁ ይላል። እንደ እብድ ሰው እላለሁ እኔ እበልጣለሁ መከራ በባይ እኔ እበልጣለሁ በድካምም አብዝቼ በመገረፍም አብዝቼ በመታሰር አትርፌ በሞት ብዙ ጊዜ ሆንኩ ይላል። በሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎለው 40 ግርፋት 5 ጊዜ ገረፉኝ ይላል። 3 ጊዜ በብትር ተመታው። 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ለሊትና ቀን በባህር ውስጥ ኖርኩኝ። ብዙ ይያለ ይከተላል ጳውሎስ ብዙ መከራዎችን
መቁጠር ይከብዳል።
ያ በጣም ይከብዳል። አሁን ይሄ 40 ግርፋት የሚባለው በጣም የሚደንቅ ነው። እኔ ሳነብ በጣም ይገረመኝ ነገር 5 ጊዜ ነው 40 የተገረፈው ማለት 200 ጅራፍ ማለት ነው።
200
5 የጎደለው ለምን እንደሚያጎሉት እንደታቀለ የመጀመሪያውን 40 ገርፈው እንዳይጨርሱ 39 ላይ ያቆማሉ። 39 ያቆርሙና አንድ ጅራፍ ጎሎት አለ ግርፋት ይጎል ገና አልጨረሰም ይባላል። እና በሚቀጥለው ሲገረፍ ደግሞ ከአንድ ነው የሚጀምረው። ከአንድ ጀምሮ 39 ላይ ይቆምና ደግሞ ለሶስተኛው ግርፋት ያዘጋጁታል ማለት ነው። 5 ጊዜ ያቺ 5 የጎደለችው ሁለተኛ ለመግረፍ እንዲያመቻቸው ተገረፈ ተብሎ እንዳይጠናቀቅ ማለት ነው። በጣም ስቃይ፣ ከፍተኛ ስቃይ። ሌላው በብትር አንድ ጊዜ በብትር ተመትቻለሁ። ብትር መመታት ማለት እንደዚህ አንዴ እንደዚህ መመታት አይደለም። ብትር ያዙ ትልልቅ ዱላ ያዙ ሰዎች ይመጡና እስከምትሞት ድረስ መጨፍጨፍ ልክ ሞተ ሲባል ትቶ መሄድ ማለት ነው። እንደሱ አንድ ጊዜ አርገውታል። በድንጋይ መወገር ማለትም ልክ ተመሳሳይ ነው። አንድ ጊዜ በድንጋይ ተወገረ ያለው አንድ ድንጋይ አይደለም የተወረወረ በድንጋይ በሙሉ ያ የተሰበሰበ ህዝብ በድንጋይ እስከምትሞት ድረስ ይወግርህና ከዛ ትንፋሽ ሲጠፋ ወይም ደግሞ እንቅስቃሴ ስታቆም ሲመቱ በድንጋይ እንቅስቃሴ ከቆመ ሞቷል ብለው ጥለውት ነው የሄዱት። ጳውሎስን ሞቷል ብለው ጥለውት ነው የሄዱት ተዋራ ስራ ላይ ሄደን ስንመለከት ከዛ ከድንጋይ ውስጥ አራክፎ ራሱን ይወጣው እና ይሄ እግዚአብሔር ተአምር ነው እንጂ ከዛ የሚተርፍ የለም። እና ይሄ ሁሉ መከራ ደርሶብኛል ይላል። እና ጳውሎስ ግን እዚህ ጋር ሲጽፍ ምንድን ነው ያደረገው? ከመከራችን ከደረሰብን መከራ አንጻር እናንተን ደግሞ ለማጽናናት ልምድ አለን ለማለት ነው። ጉራ ለመንፋት ሳይሆን ይህንን የሚያሳየው ልምድ አለን በማለት ነው። ከሁሉም በላይ ደግሞ ያስደሰተኝ ቁጥር 4 ላይ ይህንን ልምዱን እያካፈላቸው መሆኑን ይናገራል። እሱም በመከራችን ሁሉ ያጽናናል። ይሄ ሁሉ ነገር ሲደርስብኝ የቻልኩት በኢየሱስ ክርስቶስ ጸጋ አማካኝነት ነው። ስለዚህም እኛ ራሳችን በእግዚአብሔር በመጽናናታችን መጽናናት በመከራ ሁሉ ያሉትን ደግሞ በዚሁ ማጽናናት እንችላለን ይላል። እኛ በጌታ ተጽናናን ከዛ ሌሎችን ማጽናናት እንችላለን ይልና ቁጥር 5 ላይ የክርስቶስ ስቃይ በእኛ ላይ እንዲበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልናል ይላልና ይሄ የሚያሳየው ምንድነው? ይሄንን መከራ እንኳን እኛ ቀርተን ክርስቶስም ራሱ በዚህ መከራ ውስጥ አልፏል እና አሁን ክርስቶስም በአባ አማካኝነት ያንን መከራ አልፏል ያ ደግሞ የክርስቶስ ጸጋ ደግሞ እኛን ደግሞ አሳልፎናል ነው የሚለው በዕብራውያን ምዕራፍ 4 ቁጥር 15 ላይ ከኃጢአት በቀር ይላል ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም ይላልና ከትልቅ ነገር በጣም ትልቅ ነገር ልንይዘው የሚገባን ትልቅ ነገሮች ሁለት ነገሮች አሉ። አንደኛ በመከራውስ በመኖርበት ጊዜ የእግዚአብሔር የበላይነት ወይም እግዚአብሔር ሁሉን ከኛ ጋር መሆኑንና ሁሉን እንደሚቆጣጠር ማወቅ ይኖርብናል። ጳውሎስ ይሄን ነው በሁለተኛ ቆሮንቶስ ላይ የሚናገረው እርሱም ይሄንን ከመስል ሞት አዳነን ያድነንማል ይላል ሲያረጋግጥ አዳነን ማዳን ብቻ ደሞም ያድነንማል። ይሄንን ሁሉ ጊዜ ማሰብ ይኖርብናል በመከራውስ በመናልፈበት ጊዜ። ሌላው ደግሞ ሁለተኛው በእግዚአብሔር ላይ ብቻ መሆን ማተኮር ይኖርብናልና ወደፊትም ደግሞ እንዲያድነን በርሱ ተስፋ እናደርጋለንና በዚህ ተስፋ ላይ ከሆን ጳውሎስ እንደሚል እኛ ራሳችን መጽናናት ብቻ ሳይሆን በመከራ ውስጥ ያሉትን ማጽናናት እንችላለን ማለት ነው።
እግዚአብሔር ይባርክ ፓስተር ቴድሮስ። እንግዲህ ሰዓታችን አልቋል ግን የመጨረሻ አንድ ደቂቃ ልስጥ ወንድም ይሙላል። ያ ምንድነው እንግዲህ ይሄ ሁሉ ብዙ መከራ ይሄ ሁሉ ከባድ ሙቀት ክርስቶስን እንድንመስል ነው። ታዲያ ክርስቶስን እንድንመስል ይሄ ሁሉ መከራ ሲደርስብን ምንድነው የሚሰማን የሚገባው? እንደውም አንድ ቦታ ላይ ምን ይላል በአንደኛ ቆሮንቶስ 13 ላይ ለሰው ሁሉ ከመሆነው በቀር ምንም ፈተና አልደረሰባችሁም ይላል። ምንድነው ይሄ ማስተራል የፈለገው?
እውነት ነው አጠራ አድርገን سنናጠቃለለው በመጀመሪያ ሰዓቶች ሁሉ የሚፈቀዱት የመከራ ሰዓቶች ሁሉ በክርስቲያኖች በአማኞች ህይወት ውስጥ ሁሉ የሚፈቀደው እኛ ላይ ያለውን ጉድፍ ለማጥራት በእያንዳንዱ ነገራችንን በኃጢአት ምክንያት የመጣውን እያንዳንዱ ነገር ለማጽዳት እንጂ እኛን ለማጥፋት እንዳልሆነ ልንገነዘብ ይገባል። እግዚአብሔር ኃጢአተኛውን ይወዳል ኃጢአትን ግን በሕሳቱ ምን ያደርጋል ያጠራዋል። ይሄን ሁሉም ልንገነዘብ ይገባል። ሁለተኛው ደግሞ ልናስተውል የሚገባው ነገር ቢኖር ደግሞ ይሄ ማንጻት ደግሞ ወደ ነበርንበት አይደል
ይመለሳል
ወደ ታሰበው ንጽህና። አሁን ደግሞ በፊት የተፈጠርንበት ነበር እግዚአብሔርን የመምሰል ማንነት አይደል አሁን ደግሞ ክርስቶስ ኢየሱስን ወደ መምሰል እንድንመለስ የሚፈልገውን እኛን በቅድስና እንደገና ለመስራት መሆኑን ልንገነዘብ ይገባል። ሶስተኛ በመከራዎቻችን ሁሉ ጊዜም እግዚአብሔር ከኛ ጋር ነው። እረኛው ከፊት ነው ያለው አይደል እግዚአብሔር እረኛዬ ነው ብሏል አይደል በሞት ጥላ ሸለቆ ውስጥ እንኳን ብሄድ አንተ ከኔ ጋር ነህና ምንን አልፈራም። ይሄንን ከባድ እሳት አንፈራ ምክንያቱም ምረኛው ከፊት ነው ያለፈው እሳቱን ምን አርጎበታል አልፎበታል አይደል እሳት ውስጥ እንኳን ብንሆን እንደነዛ ብራያን ወጣቶች እግዚአብሔር ከማን ጋር ይሆናል
ከኛ ጋር
yes ምክንያቱም እሳቱን እርሱ ያቀዋል እንዲ አምላክ ነኝ ብሎ እዛው አልቀረም እርሱ አይደል እያንዳንዱን ማቃጠል የኃጢያትን ማቃጠል አይቶታል የሁላችንንም በደል እርሱ ምን አርጎታል ተሸክሞታል። ስለዚህ በምንም ብናልፍ እግዚአብሔር ያየናል እግዚአብሔር ከኛ ጋር ነው እግዚአብሔር ይመራናል ደግሞም ነጥረን እንወጣለን እንጂ በእሳት ውስጥ አንጠፋም የሚለውን ነገር ልናስተውል ይገባል።
አሜን። እግዚአብሔር ይባርክ ወንድሜ ሙላት። ውድ አድማጮቻችን ውይይታችንን በቀጠልን ሰዓት ገድቦናል ነገር ግን እግዚአብሔር ህዝቡን ሁሉ ጊዜ በመከራ ሰዓት ይፈትናቸዋል።